ለእናንተ ይሁን። ጋቢና ቪኦኤ የማክሰኞ ምሽት ህዳር 30/2014 መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
በአራተኛ ደረጃ ደግሞ የሀገራችንን አለመረጋጋትና ሰላም የማይመኙ በአጠቃላይ ኢትዮጵያንም ነን ብለው ራሳቸውን የሚገሙ ኢትዮጵያንም ያልሆኑ ሰዎች ሁሉ እጃችሁን ከኢትዮጵያና ከህዝቧ ላይ አንሱ ብለን መልእክታችንን ለማስተላለፍ ነው ይመጣል።
ዩናይትድ ስቴትስ በኢትዮጵያ ላይ የያዘችው ወቅታዊ አቋም ጫና የሚፈጥር ነው ያሉ ትውልደ ኢትዮጵያውያን በትላንትናው ዕለት በዚህ በዋሽንግተን ዲሲ ዋይት ሀውስ ለፊት ሰላማዊ ሰልፍ አድርገዋል። በዚህ ዙሪያ ዘገባ አለን። በሌላ ርዕስ ደግሞ
መጀመሪያ ጭንጭንታ ነበረ፣ ከዛ ግን ሆነ ማለት በጣም ነው የሚያስፈራው። ምክንያቱም እኛንም ጨምሮ በጣም ብዙ ሺህ ህዝብ የያዘው ኢንዱስትሪ ፓርክ
የሰማችኋት ወጣት ቤተልሔም መንግስቱን ነው። በሐዋሳ ኢንዱስትሪያል ፓርክ ውስጥ ተቀጥራ የምትሰራ ወጣት ናት። ኢትዮጵያ ከአጎዋ መውጣቷ በኢንዱስትሪያል ፓርኮች ውስጥ የሚሰሩ ወጣቶች ላይ ያሳደረውን ጫና የሚያስቃኝ ዘገባ ይኖረናል። ሙዚቃና ሌሎች ጥንቅሮችንም አካተናል። አብራችሁ እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማናል።
አመሰግናለሁ ኤደን። በትናንትናው ዕለት በዩናይትድ ስቴትስ የሚኖሩ በብዙ መቶዎች የሚቆጠሩ ትውልደ ኢትዮጵያውያን በዋይት ሀውስ ቤተ መንግስት ፊት ለፊት በመገኘት ባደረጉት ሰላማዊ ሰልፍ አሜሪካ ባለፈው አንድ ዓመት በጦርነት ውስጥ በቆየችው ኢትዮጵያ ላይ አድርሰዋለች ያሉትን ያልተገባ ጫና አውግዘዋል። ሰልፉ በጦርነቱ ሕይወታቸውን ያጡትን ለመዘከርና ለተፈናቀሉትም እርዳታን የማሰባሰብ ዓላማ እንዳለው አስተባባሪዎች ለአሜሪካ ድምፅ ተናግረዋል። በተጨማሪም በሰልፉ ላይ የተሳተፉ አካላት የኢትዮጵያን ወቅታዊ ሁኔታ በተዛባ መንገድ ሽፋን እየሰጡ ናቸው ያሏቸውን ዓለም አቀፍ የመገናኛ ብዙሃንን ያወገዙ ሲሆን ዩናይትድ ስቴትስ በኢትዮጵያ ሰላም ይሰፍን ዘንድ ወቅታዊ አቋሟን በድጋሜ እንድታጤንም አሳስበዋል። በደቡብ ኒጀር በሚገኝ የአንደኛ ደረጃ ትምህርት ቤት ላይ በተነሳ የእሳት ቃጠሎ ቢያንስ 25 ተማሪዎች መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። ከዋና ከተማዋ ኒኦሚ 600 ኪሎ ሜትር ርቀት ላይ በሚገኘው ትምህርት ቤት በተነሳው አደጋ ሌሎች 14 ተማሪዎች ከፍተኛ ጉዳት የደረሰባቸው ሲሆን አምስቱ አሳሳቢ ሁኔታ ላይ እንደሚገኙም ተገልጸዋል። የክልሉ ትምህርት ቢሮ ኃላፊ ማማን ሃዲ እስካሁን የእሳት አደጋው መንስኤ እንደማይታወቅ የገለጹ ሲሆን በአደጋው ለሞቱት ተማሪዎች ሐዘን ለመግለጽ ለሶስት ቀናት ትምህርት ቤት መዘጋቱንም አስታውቀዋል። በምዕራብ አፍሪካዊቷ ኒጀር በትምህርት ቤት ላይ የተነሳ አደጋ ተማሪዎችን ሲገድል በዚህ ዓመት ሁለተኛው ጊዜ ሲሆን በሚያዝያ ወር ላይ በሕፃናት ሙያ ውስጥ በተነሳ እሳት 20 ተማሪዎች መሞታቸው ይታወሳል። የአየር ንብረት ለውጥ እያስከተለ ላለው ቀውስ መፍትሄ ለማምጣት የዓለም መሪዎች በቂ ጥረት አላደረጉም ሲሉ የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በስኮትላንድ ግላስኮ ከተማ እየተካሄደ ባለው የአየር ንብረት ለውጥ ጉባኤ ላይ ተናግረዋል። ሁለተኛ ሳምንቱን በያዘው የዓለም አየር ንብረት ለውጥ ጉባኤ ኮፕ 26 ላይ ንግግር ያደረጉት ኦባማ አብዛኞቹ ሀገራት እንደ አውሮፓውያን አቆጣጠር በ2015 የፓሪስ የአየር ንብረት ለውጥ ጉባኤ ላይ የተደረሰውን ስምምነት ማክበር እንዳልቻሉና ዓለም የአየር ንብረት ለውጥን ለመጋት ሊደርስ በሚገባ ቦታ ላይ መገኘት እንዳልቻለ ተናግረዋል። ኦባማ በንግግራቸው በተለይ እንደ ቻይናና ራሽያ ያሉ ከፍተኛ የበካይ ጋዝ አመንጭ ሀገራት በግላስኮው እየተካሄደ ያለውን ጉባኤ አለመሳተፋቸው ተስፋ አስቆራጭ ነው ያሉ ሲሆን ሁለቱም ሀገራት በአየር ንብረት ዙሪያ አስቸኳይነት ላይ አለመሳተፋቸው አደገኛ ሁኔታ ነው ሲሉ ገልጸዋል። ኦባማ አክለው እንደ ዩናይትድ ስቴትስና አውሮፓ ያሉ የበለጸገ ኢኮኖሚ ያላቸው ሀገራት በዚህ ጉዳይ ላይ መሪ መሆን ቢኖርባቸውም ቻይና፣ ራሽያና ህንድም ተመሳሳይ ኃላፊነት እንዳለባቸው አስምረዋል። ወደ ኮቪድ-19 ወሬዎች ስናልፍ አራተኛ ዙር የኮቪድ-19 ወረርሽኝ በአሰጋት ጀርመን ከስድስት ወር በፊት ሁለቱንም ዙሮች ክትባት የወሰዱ ሰዎች የማጠናከሪያ ክትባት እንዲወስዱ የጤና ባለሙያዎች እየመከሩ ነው። ሮበርት ኮች የተሰኘው የሀገሪቱ ተቋም እንዳስታውቀው በጀርመን በየዕለቱ በቫይረሱ የሚያዙ ሰዎች ቁጥር 37120 የደረሰ ሲሆን ይህም ሀገሪቱን አስቸጋሪ ሁኔታ ውስጥ እየከተታት መሆኑ ተገልጿል። አስቸኳይ እርምጃ ካልተወሰደ አዲስ የቤት ውስጥ መቀመጥ ክልከላ ሊታወጅ እንደሚችልም ተጠቁሟል። በጀርመን እየታየ ያለው የኮቪድ-19 ተያዦች ቁጥር መጨመርና ሞት በመላ አውሮፓም እየታየ ሲሆን የዓለም ጤና ድርጅት አህጉሩ አዲስ የወረርሽኙ ማዕከል እየሆነ መምጣቱን አስታውቋል። ይህ በእንዲህ እንዳለ በጃፓን ከአንድ ዓመት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ እሁድ ዕለት በኮቪድ-19 የሞተ ሰው ሳይመዘገብ መቅረቱን የሀገሪቱ የጤና ባለሙያዎች አስታውቀዋል። የጤና ባለሙያዎች እንዳስታወቁት በጃፓን ለመጨረሻ ጊዜ በኮቪድ-19 የሞተ ሰው ያልተመዘገበው ባለፈው ዓመት ነሐሴ ወር ላይ ነበረ። ባለፉት ጥቂት ወራት ውስጥ በጃፓን የኮቪድ-19 ክትባት የወሰዱ ሰዎች ቁጥር መጨመርን ተከትሎ በኮቪድ-19 የሚያዙ ሰዎች እና በበሽታ የሚሞቱ ሰዎች ቁጥር በከፍተኛ ሁኔታ እያሽቆለቆለ ሲሆን 70% የሚሆነውን ህዝብ ለመከተል ተብ እቅር ተይዟል። በዚህ ዓመት ነሐሴ ወር ላይ ዴልታ የተሰኘው በፍጥነት የሚሰራጨው የቫይረሱ ዝርያ በመዛመቱ ምክንያት የቫይረሱ ተያዦች ቁጥር ወደ 25,000 አሻቅቦ የነበረ ሲሆን እስካሁን በወረርሽኙ ምክንያት 18,000 ጃፓናውያን ሕይወታቸውን አጥተዋል።
ሀብታሙ ስዩም ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ህዳር 30 2014 ዓ.ም መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ኢትዮጵያ ውስጥ ከፍተኛ የሰብአዊ ጥፋት ያስከትለው በፌዴራሉ መንግስትና በትግራይ ኃይሎች መካከል የተቀሰቀሰው ጦርነት ዩናይትድ ስቴትስ ከግጭቱ መቀስቀስ ጀምሮ አቋሟን በተለያዩ ሁኔታ እንድትገልጽ እንዲሁም ተፋላሚዎችን ወደ ድርድር ይገፋሉ ያለቻቸውን እርምጃ እንድትወስድ ሲያደርጋት ቆይቷል። ይሁንና የዩናይትድ ስቴትስ ወቅታዊ አቋምና በመውሰድ ላይ ያለቻቸው እርምጃዎች በኢትዮጵያውያን ላይ ጫና ፈጥሯል ያሉ ትውልደ ኢትዮጵያውያን በትላንትናው ዕለት በዚህ በዋሽንግተን ዲሲ ዋይት ሀውስ ፊት ለፊት ሰላማዊ ሰልፍ አድርገዋል። ሀብታሙ ስዩም የተወሰኑትን ቅሬታና ሀሳብ አዳምጧል፣ በተከታዩ ዘገባ ያጋራናል።
ማለዳ ጀምረው በርከት ያሉ ትውልደ ኢትዮጵያውያን ከዋይት ሀውስ ፊት ለፊት ታድመዋል። በዚህ መገኘታቸውን ምክንያት የጠየኳቸው የሰላምና አንድነት ግብረ ኃይል ለኢትዮጵያ አባልና የሰልፉ አስተባባሪ አቶ ካሌብ አማረ ቀድሞ ያነሱት ኢትዮጵያን ለማፈራረስ ጥረት እያደረገ ነው ያሉትን የዩናይትድ ስቴትስ መንግስት ማውገዝ መሆኑን ተናግረዋል። እሱም ተከትሎ ደግሞ
ሁለተኛ ደረጃ እንግዲህ በሀገራችን ውስጥ በሚደረገው ጦርነት ላለፈው አንድ ዓመት ሙሉ የሞት ዜጎች አሉ። ጦርነቱ ከተጀመረ ጀምሮ እነሱን በማስታወስና የህሊና ጸሎት ለማድረግ ነው። በሶስተኛ ደረጃ ደግሞ በዚህ በጦርነት ምክንያት የተጎዱ፣ የተሰደዱ፣ ከቤት ከንብረታቸው የተፈናቀሉ አሉ። እነሱን አስመልክተን ከጎናቸው እንዳለንና ማንኛውንም እርዳታ ማህበረሰቡን አስተባብረን ለማድረግ ነው የመጣ ነው። በአራተኛ ደረጃ ደግሞ የሀገራችንን አለመረጋጋትና ሰላም የማይመኙ በአጠቃላይ ኢትዮጵያንም ነን ብለው ራሳቸውን የሚገምቱ ኢትዮጵያንም ያልሆኑ ሰዎች ሁሉ እጃችሁን ከኢትዮጵያና ከህዝቧ ላይ አንሱ ብለን መልእክታችንን ለማስተላለፍ ነው የመጣ ነው።
የእውነት ላቀው በሰልፉ ላይ ካገኟቸው አስተባባሪዎች መካከል ሌላኛው ናቸው። እሳቸው ቅሬታ ካነሱባቸው ጉዳዮች አንዱ የዓለም አቀፍ መገናኛ ብዙሃን አድሏዊ ነው ያሉት የዘገባ ሂደት ነው።
የታወቁ ዓለማችን ትልልቅ ሚዲያዎች ሲኤንኤን እና ቢቢሲን ጨምሮ ሌሎቹም እና አልጀዚራ በኢትዮጵያ ላይ ላለፉት ወራት እያስተላለፉ ያለውን ውሸት የሆነ ወይም ትክክለኛ ያልሆነ መረጃ ለመቃወም
አቶ የእውነት ላቀው በአሜሪካ ድምፅ ላይም ቅሬታ አቅርበዋል።
ቮይስ ኦፍ አሜሪካን በዚህ አጋጣሚ እንደ ቀድሞ ከኢትዮጵያ ሕዝብና ከእውነት ጎን ሊቆም ጥሪያችን እናደርጋለን። ምክንያቱም አሁንም ቢሆን ቮይስ ኦፍ አሜሪካም ጭምር ከሌሎቹ ሚዲያዎች ጋር ወደ ሽብርተኛው ቡድን አዘን ብሎ እየሰራ ስለሆነ ያንን በፍጹም እንቃወማለን። ቮይስ ኦፍ አሜሪካም እውነቱን እንደ ድሮ ቀድሞ ከህዝብ ጎን እንደነበረው እንደ ቀድሞ ቢዘግብ ይሻላል ብለን ልናሳስበው እንወዳለን።
የቮይስ ኦፍ አሜሪካ ነገር ከተነሳ ይቀር በርከት ያሉ ሰዎች አሁን ሳገኛቸው ይህን ቅሬታ ያቀርባሉ። ነገር ግን ይሄ ነው የሚባል ለአንደኛው ወገን ያዳላ አንደኛው ወገን ደግሞ ያሰጣ ዘገባዎችን ቀርበው መጠቀስ የሚቻሉ አሉ ወይ?
አሁን ቀጥታ ልጠቅስልህ ባልችልም ከዜና አቀራረቡና ከተለያዩ ነገሮች አንጻር በውስጥም ተጽዕኖ እንዳለ እየሰማንና እየተረዳን ነው እና ያንን ነገር ቢያስተካክልና ከህዝብ ጎን ቢቆም ይሻላል።
ቀሲስ አሸናፊ ድጉ አዋቂ እሳቸው የሚያገለግሉበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ሰላም ስትሰብክ መቆየቷን አስታውሰው፣ ይሁንና ከሰላም ጥሪ ጎን ለጎን ህግ ሊከበር እንደሚገባም አስታውሰዋል።
እግዚአብሔር ይስጥልን። መቼም ስለ ሰላም የኢትዮጵያ ሁልጊዜ ቤተ ክርስቲያኒቷም ስትሰብክም ስትደክምም የኖረችበት ነው። ይህ ከመሆኑም በፊት አባቶቻችን ቦታው ይህ ችግር ያለበትን ቦታ ድረስ ሄደው በሽምግልናም በሃይማኖታዊም ጉዳይ በብዙ አይነት ጉዳይ ስለ ሰላም ብዙ ነገር ብለዋል። አሁንም በነበረው በጥቅምት ሲኖዶስ ላይ የቤተ ክርስቲያን አባቶቻችን በሲኖዶስ ውሳኔ ሁሉ ወደ ሰላም እንዲመጣ ጠይቋል። ካህን እንደመሆኔ መጠን ስለ ሰላም ነው፣ ስለ ጦርነት አልሰብክም። ነገር ግን እዚህ የመጣሁበት ትልቁ ጉዳይ ህግ ባለበት ሀገር ህግን የሚያስከብር አካል አለና ይህንን ነገር ብራባውያኑ የሚያደርጉትን ነገር እንዲያውቁሙ ሰላም በሚገባበት አይነት መንገድ ለእውነት ለሰላም የሚመጡ ከሆነ አገሪቷ የሰላም ሀገር ናት። ሽማግሌ ያለበት ነው፣ ህግ ያለበት ነው። ህግ በዓለም ላይ እነሱ ሳይኖሩ ኢትዮጵያ ህግ ሰርታ በህግ ስትተዳደር በሰላም ስትኖር የነበረች ለሁሉ ሰላምን ያስተማረች የሰላም ሀገር፣ የፍቅር ሀገር፣ የአንድነት ሀገር ናት።
ኡመር ረዲ ጋዜጠኛና የፖለቲካ ተንታኝ ናቸው። የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለውን ሁኔታ ለማስተካከል ማድረግ ይገባዋል ካሉት መካከል የተወሰኑት እንስማ።
ቮክስ ፖፑሊ ቮክስ ጋዲ ይባላል፣ ወይም ደግሞ የህዝብ ድምፅ የፈጣሪ ድምፅ ነው የሚባል አገላለጽ አለ በላቲን። የህዝብን ድምፅ ማድመጥ ነው፣ የኢትዮጵያውያንን ፍላጎት ማድመጥ ነው። 110+ ሚሊዮን ህዝብ ይህን አሸባሪ ቡድን አንፈልግም፣ ሀገራችን ከዚህ ሽብር ቡድን ጋር እንድትቀጥል አንፈልግም ብሎ እየተናገረ ነው ያለው። ስለዚህ ህዝቡን ማድመጥ መንግስትን እንኳን ባያደምጥ፣ ከዛ ቀጥሎ ሶቨሬን የሆነ ሉዓላዊ የሆነ በህዝብ የተመረጠ ይብዛም ቢነስም ባለው የምርጫ ፕሮሰስ አጥጋቢ የሚሆን አይሁን የበላይ የድምፅ ብልጫ አግኝቶ ስልጣን ላይ ያለ መንግስት ህዝቡ የሚፈልገው መንግስት አለ። ይሄንን መንግስት ደግፎ ሰላም እንድትሆን ሀገሪቷ የሚፈልጉ ከሆነ ይህንን መንግስት ደግፎ ባይደግፉ እንኳን ጣልቃ መግባቱን ትተው ጫና ማድረጉን ትተው አሸባሪውን ወገን መደገፍ ትተው ይተዉ።
የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለው ጦርነት ቆሞ ሰላምን ዘንድ ያለውን ፍላጎት በተለያዩ መግለጫዎቹና እርምጃዎቹ ሲያሳይ ሰንብቷል። ተፋላሚ ወገኖች ወደ ጠረጴዛ ይመጡ ዘንድ ይረዳሉ ያላቸውን ማዕቀቦችና እርምጃዎችም ወስዷል። እርምጃዎቹ በተለያዩ ወገኖች ዘንድ የተቃውሞ ምንጭ መሆናቸው ሳይዘነጋ ሚዛናዊነት ያነሰው ዘገባ እያቀረቡ ነው ተብለው ስማቸው ከተዘረዘሩት መካከል አንዱ ወደ ሆነው የዓለም አቀፉ የሲኤንኤን ጣቢያ የተቃውሞ ሰልፈኞችን ጥያቄ አንስተን ያቀረብን ሲሆን ይህ ዘገባ እስኪጠናቀር ድረስ መልስ ለማግኘት አልተቻለም። የአሜሪካ ድምፅን በተመለከተ የህዝብ ግንኙነት ክፍሉ ከዚህ በፊት በሰጠው መግለጫ ቪኦኤ ኢትዮጵያና ትግራይ ክልል ውስጥ ያለውን ሁኔታ ያለመሳሶና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል፣ ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ፣ እኛም ከሁሉም ወገኖች ደጋፊዎች ጥሪ ደርሱናል፣ ዓላማችን ሚዛናዊ ዘገባዎችን ማውጣት እንደመሆኑ ቅሬታዎች ሲደርሱ ነጻ በሆነ መልኩ እናጣራለን ማለቱ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዶቻችን በቪኦኤ አምሃሪክ የፌስቡክ ገጽ እንዲሁም ደግሞ በኢትዮ ሳት ላይ በሳተላይት መከታተል ትችላላችሁ። ወደ ተከታዩ ዘገባ እንሻገር። የሐዋሳ ኢንዱስትሪ ፓርክ ሰራተኞች ቅሬታ ይላል ሁለተኛው ዘገባችን። ዩናይትድ ስቴትስ በምጣኔ ሀብት ልማት ላልተራመዱ የአፍሪካ ሀገራቶች ከቀረጥ ነጻ የሰጠችውን እድል ከኢትዮጵያ ላይ መልሳ ለማንሳት ያስተላለፈችውን ውሳኔ እንደገና እንድታጠይ ነው በሐዋሳ ኢንዱስትሪያል ፓርክ ውስጥ በመስራት ላይ የሚገኙ ሴት ሰራተኞች ጠይቀዋል። ፓርኩ የወሰደው እርምጃን በፓርኮችም በባለሀብቶችም ላይ ጫና የሚያሳድር መሆኑን ገልጾ ሰራተኞቹ ተረጋግተው እንዲሰሩ አሳስቧል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ተጨማሪ ዘገባ ልኳል።
በሐዋሳ ኢንዱስትሪ ፓርክ ባገኘችው እድል ከአነስተኛ የስራ መደብ ጀምራ የሰራች ትምህርቷን በመማር በአሁኑ ወቅት ናሳ በተሰኘ ጨርቃጨርቅ ፋብሪካ በሰው ሀብት አስተዳደር ክፍል እየሰራች የምትገኘው ቤተልሔም መንግስቱ የአጎዋ ድጋፍ መታገድ በሴቶች ላይ ጉዳት ያደርሳል ብላለች።
መጀመሪያ ጥንጥንታ ነበረ፣ ከዛ ግን ሆነ ማለት በጣም ነው የሚያስፈራው። ምክንያቱም እኛንም ጨምሮ በጣም ብዙ ሺህ ህዝብን የያዘው ኢንዱስትሪ ፓርክ። ስለዚህ ይሄ ነገር እውነት ከሆነ ማለት ይህ ነገር አገዋ ከተጣለ ማቀቡ በጣም ከባድ ነው የሚሆነው። ምክንያቱም ብዙ ቤተሰብ አስተዳደሪዎች አለን፣ ሴቶች በጣም ብዙ ሴቶች አሉ፣ እናቶች አሉ፣ ወንዶች አሉ፣ ቤተሰብ የሚያስተዳድሩ አሉ። ይህ ሁሉ ሰው ኢንዱስትሪ ፓርክ ነች የያዘችው ብዬ ነው ማስበው። የአዋሳ ህዝብ ብቻ አይደለም መላ የኢትዮጵያ ህብረተሰብ ነው የያዘው ኢንዱስትሪ ፓርክ። ስለዚህ በአንድ ሺህ ውስጥ ከአንድ ሺህ በላይ ሰው ነው ያለው እና በእያንዳንድ ውስጥ ምን ያህል ሰው ሊኖር እንደሚችል መገመት አይከብድም። ና
ሌላ የፓርኩ ሰራተኛ የሆነችው ቃል ኪዳን አስራት ደግሞ ውሳኔው ያልተጠበቀችው እንደሆነ በተለይ በኢትዮጵያ የአሜሪካ አምባሳደር ፓርኩን ከጎበኙ በኋላ ተስፋ አድርጋ እንደነበረም ተናግራለች።
በጣም ደንግጫለሁ እነን ለመናገር ምክንያቱም ሙሉ በሙሉ ማለት ይቻላል ለአሜሪካ ነው እኛ ኤክስፖርት የምናረጋው። ቢግ ባየራችን ቲሲፒ የሚባል ባየር አለ ለሱ ነው እኛ ኤክስፖርት የምናረጋው ዩኤስኤ ማለት ነው። እና ደግሞ ይሄ ለሱ ኤክስፖርት ካላደረግን ምንም አይነት ገቢ የለንም። በጣም ብዙ ሰራተኞች አሉ እዚህ የሚሰሩ ፕላስ ደግሞ ምንም እንትን የሌላቸው ሴቶች በአብዛኛው ሴቶች በጣም አሉ እዚህ ውስጥ የሚሰሩ። አምባሳደሯ መታ ነበር እዚህ እና ብዙ እንትን ሰጣን ነበር ተስፋ ሰጣን ነበር ለሴቶች ሰራተኞች እንዳለ እዚህ ላለ ነው በሙሉ ተስፋ ሰጣን ነበር። ግን እዛ ከሄደች በኋላ ተቃራኒ ነው የሆነ።
ቃል ኪዳን የአሜሪካ መንግስት ውሳኔውን እንዳሻሽልም ጠይቃለች።
በጣም የሥራ እድል እዚህ ነው ያገኘነው ኢንዱስትሪ ፓርክ ውስጥ ነው የሥራ እድል ያገኘነው። በጣም ብዙ ሴቶች አሉ ለሴቶች ስፔሻሊ ለሴቶች እዚህ ኢንዱስትሪ ፓርክ በጣም ኦፕን ነው። ስለዚህ ይሄ ሞስትሊ የሚጎዳው ሴቶችን ነው እና ይሄ ነገር መስተካከል አለበት ካልሆነ በጣም ትልቅ ቀውስ ውስጥ ነው የምንገባው።
ቤተልሔም በበኩሏ ውሳኔውን እንደገና እንዲያጤኑት ብላለች።
እምለው ማለት ማድረግ የሚችለው አካል ይሄን ማስተካከል ቢችሉ ብለን ነው ብዬ ነው ማስበው በኔ በኩል። ምክንያቱም ይሄ ለሀገራችንም ጭምር በጣም ትልቅ ቀውስ ነው።
የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ለቪኦኤ ዛሬ እንደተናገሩት አጓ በሐዋሳ ኢንዱስትሪ ፓርክ መዋለ ንዋይ ለማፍሰስ የሚፈልጉ ባለሀብቶችን ለመሳብ የሚያግዝ እድል ከመሆኑም ባለፈ ለፓርኩ ያስገኘ የነበረውን ጥቅም አስረድቷል።
ሐዋሳ ኢንዱስትሪ ፓርክም እንግዲህ አንዱ የአጓ ተጠቃሚ ነበር ላለፉት 5 ዓመታት። በዛ መልኩ ነው ሲሄድ የነበረው ሰው ተጠቃሚነቱ ባለሀብቶች ምርቶቻቸውን ከቀረጥ ነጻ ወደ አሜሪካ እንዲያስገቡ ነው። ያም አሜሪካ ማርኬት ላይ በዋጋ አንጻር ተወዳዳሪ እንዲሆኑ ያረጋቸዋል። ሶ ባየሮችም በዛው መልኩ ወደ አሜሪካ ምርት የመላክ ስራቸውን ያቀላጥፍላቸዋል ተጠቃሚም ያረጋቸዋል ማለት ነው። ነገር ግን አጓ ባለሀብትን ኢትዮጵያ ውስጥ ለማምጣት ብቸኛው መሳሪያም አይደለም።
ውሳኔው ጊዜያዊ ቢሆንም አሜሪካ የወሰደችው እርምጃ ጫና እንደሚያደርም ተናግሯል።
ባለሀብቶች ቀደም ባልኩት መልኩ ማርኬት እስኪፈልጉ የመሳሰለ የስራ እድል ፈጠራው መጓተት፣ ኤክስፖርቱ መቀነስ የመሳሰሉ ነገሮች ከፊታችን ይመጣሉ የሚል ሐሳብ ያለኝ። ያን ግን ጊዜያዊ ነው። መፍትሄው ሲመጡ ደግሞ ወደ ነበረበት ቦታ መመለስ፣ ከዛም አልፎ ኤክስፖርቱም የስራ እድል ፈጠራውም የሚያድግበት እድሎች አሉ። ሶ መንግስትም ባለሀብቱ ማሳይመንት አለበት ይሄን ለማሻሻል።
በኢትዮጵያ የአሜሪካ አምባሳደር ጌታ ፓሲ ፓርኩ ድረስ መጥተው ጉብኝት ባደረጉበት ወቅት የድጋፉ መሰረዝ ማንን ሊጎዳ እንደሚችል አስረድተናቸዋል ብሏል። ከጉብኝቱ በኋላም በወቅቱ አምባሳደሯ በሰጡት አጭር ጋዜጣዊ መግለጫ ይህንን ነበር ያሉት።
I was touched to be able to meet with some of the ladies who work in the garment factories.
ከአንዳንድ በፓርኩ እየሰሩ ካሉ ሴት ሰራተኞች ጋር ተገናኝቻለሁ። በጣም ልቤ ተነክቷል። የጨርቃጨርቅ ኩባንያዎችን ጎብኝቻለሁ። በተለይ የአጓ ድጋፍ በሴቶች ህይወት ላይ መሻሻልና አሁንታዊ ለውጥ እያመጣ መሆኑንም አውቃለሁ። ሴቶች ስራ አላቸው። ከትንሽ እስከ ትልቅ የስራ መደብ ተመድበው ሲሰሩ ተመልክቻለሁ። በስራቸውም ደስተኛ ሆኖ በማየቴ ተደስቻለሁ።
I heard from all levels of employees.
ይሁን እንጂ የተባለውና የሆነው ግን ለየቅል ነው ብሏል የፓርኩ ስራ አስኪያጅ አቶ ፍጹም።
ተጨርሻለ የነበረው ፊሊንግ እውነትም በአጓ ፕሪቪሌጅ የሚጠቀሙ ብዙ ገበያቸው አነስተኛ የሆኑ ምስኪን ሰራተኞች አሉ የሚለውን መልእክት ይዘው ነው የሄዱት። እንግዲህ ከዛ በኋላ ደግሞ የመጣው ውሳኔ ሌላ ነው።
በፓርኩ መዋል ነው ያፈሰው እየሰሩ ያሉ ባለሀብቶች ስጋት ውስጥ መግባታቸውን ገልጧል። አቶ ፍጹም ሰራተኞች ተረጋግተው ስራቸውን እንዲሰሩ አሳስቧል።
ምንጊዜም ባለሀብት አስቦ ከመጣው ላይ ሲቀነስ ይረበሻል። ምክንያቱም ከሌላ ዓለም ሌላ አፍሪካ ሀገራት ያሉ ፋክተሪዎች ያን አጓ ተጠቃሚነት ወስደው ማርኬት ላይ እንዳያሸንፏቸው ስጋት ይገባቸዋል። መረበሾች አሉ። ሶ መረበሾቹን ግን ዞሮ ዞሮ መፍትሄ ነው የሚፈልገው።
የሐዋሳ ኢንዱስትሪ ፓርክ 52 የጨርቃጨርቅ ማምረቻ ቦታዎች ወይም ሼዶች የያዘ ሲሆን 23 ድርጅቶች ምርታቸውን ለዓለም ገበያ በማቅረብ ላይ መሆናቸውም ተገልጧል። ፓርኩ 35000 ሰራተኞችን ቀጥሮ ያሰራ ሲሆን 85% የሚሆኑት ሴቶች ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ጋቢና ቪኦኤ መደመጡን ይቀጥላል። አሁን ደግሞ የወቅቱ የጤና ርዕስ ስለሆነው ስለ ኮቪድ-19 እናንሳ። ከ8.4 ሚሊዮን በላይ የሚሆኑ አፍሪካውያንን ያጠቃውና እንዲሁም 217,000 የሚሆኑትን የገደለው የኮሮና ቫይረስን ለመዋጋት ክትባት ለመስጠት የሚያስችል ሰፊ የሆነ ስራ እየተሰራ ቢሆንም፣ ነገር ግን ክትባቱ ቢኖርም እንኳን ለመከተብ የሚያስችል በቂ የሆነ የመርፌ ወይም ሲሪንጅ የለም ሲል የዓለም የጤና ድርጅት አስታውቋል። የሊሳ ሽላይንን ዘገባ ቀጥሎ አቀርብ ላችኋለሁ። በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። የዓለም የጤና ድርጅት በአፍሪካ ከ1.2 ቢሊዮን ሰዎች ውስጥ 6% የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን፣ 40% የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሪቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ ዓመት እየጨመረ እንደሚመጣ ቢጠበቅም፣ የዓለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲ ሶሞኤቲ በአህጉሪቱ ላይ ያለው የድሃኒት መርፌ ጥረት ሂደቱን ያስረዋል ይላሉ። ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በኮቫክስ በኩል በዓለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህፃናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ።
እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተጓቷል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል።
በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው።
ይህ ነገር ለውጥ ያመጣ ይሆን? ተስፋ እናደርጋለን። በዚህ አይነት ዓለም አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት እያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን።
ሞኤቲ ሀገር ውስጥ የኮቪድ-19 እና ሌሎች መድኃኒቶችን ማምረት በደሃ ሀገራት ውስጥ ያለውን የአቅርቦት ኢፍትሃዊነት ለመዋጋት ያለውን ሂደት ያፈጥናል ይላሉ። እሳቸው ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልክ ነው ባይ ናቸው።
አሁን ደግሞ ለየት ያለ የፈጠራ ስራና የአካባቢ ጥበቃ ስራ እናስተዋውቃችሁ። በዓለም ላይ እየጨመረ የመጣውን የካርቦን ልቀት በቀጣዮቹ 30 ዓመታት ውስጥ በመቀነስ የአየር ንብረት ለውጥን ለመቋቋም እንዲቻል የተለያዩ የፈጠራ ስራዎች እየወጡ ይገኛሉ። ሀብታም ስዩም የማርያም አዲያሎን ዘገባ እንደሚከተለው አጠናቅሮታል።
በመስከረም ወር ላይ ወደ ከባቢ አየር የሚለቀቀውን ካርበን ለመቀነስ የሚሰሩ ድርጅቶች የደረሱባቸውን አበይት ምርታዎች አክብረዋል። በአይስላንድ 2 ድርጅቶች በቀጥታ ካርበን በመሰብሰብና በማጠራቀም ረገድ ግዙፎቹ የሚመደብ ጣቢያ ከፍተዋል። ጃን ውርዝባቸር ክላይምወርክ የተሰኘ ተቋም ተባባሪ መስራችና ዋና ስራ አስኪያጅ ናቸው።
በይቱ ጣቢያው ከከባቢ አየር ላይ 4000 ቶን ያክል ካርቦን ዳይኦክሳይድ ወይም የተቃጠለ አየር የመሰብሰብ አቅም አለው። ይሄ እጅግ አስገራሚ ብቃት ነው። ይሄን የተሰበሰበ ካርቦን ዳይኦክሳይድ ካርብፊክ ከተሰኘው ተቋም ለመጡ አጋሮቻችን ከመሬት በታች ያሰራጩት ዘንድ እናስረክባቸዋለን። በዚህም ሂደት ከባዘልት አለት ጋር በመዳበል የማዕድን ይዘት ያዳብራል፣ ወደ ድንጋይነት ይቀየራል።
ፊውዥን ተብሎ የሚጠራው እንደ ቀጥተኛ የካርቦን መሰብሰብ ተግባር ሁሉ በማደግ ላይ ያለ ሌላ አማራጭ ኃይል ነው። ፊውዥን ከካርቦን ነፃ የሆነ የኃይል ምንጭ ነው። ፀሐይ ኃይሏን ከምታገኝበት መስተጋብር ጋር ተመሳሳይነት አለው። በፈረንሳይ በጣም ግዙፉን ማግኔት ያካተተ የፊውዥን ሙከራ በዓለም አቀፍ የቴርሞ ኒውክሌር ማብለያ ተከናውኗል። ይህም ካለ ሬዲዮ አክቲቭ ጨረር የኤሌክትሪክ ኃይል ለማምረት ትልቅ እርምጃ መሆኑን ተቋም ተናግሯል። ላባን ኮብሌንዝ በምህፃሩ ITER ተብሎ የሚጠራው የዚህ ድርጅት ቃል አቀባይ ናቸው።
ኢተርን ለመገንባት 20 ቢሊዮን ዩሮ ገደማ እንደሚያስወጣ ይጠበቃል። በአሁኑ ሰዓት የአውሮፓ አህጉር በየቀኑ 1 ቢሊዮን ዩሮ የሚያስወጣ ነዳጅ ከሌሎች አገራት ያስገባ ይገኛል። አገራቱ እየከፈሉ የሚገኙት የአመቱን ነው። በመሰረታዊነት የሶስት ሳምንት ክፍያ ልንለው እንችላለን። ሀገራቱ እየከፈሉ የሚገኙት የአመቱን ነው። በመሰረታዊነት የሶስት ሳምንት ክፍያ ልንለው እንችላለን።
ዓለም አቀፉ የኃይል ተቋም በ2050 የጎርጎሳውያኑ ዘመን የካርበን ልቀትን ዜሮ ለማድረግ መንግስታት የገቡት ቃል ኪዳን ላይሳካ እንደሚችል በአመቱ መጀመሪያ ላይ አስጠንቅቋል። ላውራ ዲያዝ የካምብሪጅ ዩኒቨርሲቲ ባልደረባ ናቸው።
ንጹህ የኤሌክትሪክ ኃይል ከሌለን የሚለቀቀውን ጋዝ መቀነስ አንችልም። ስለሆነም የመጀመሪያው እርምጃ የሚሆነው የኃይል ዘርፉን ከካርበን ማላቀቅ ነው። የላቀ የኃይል አቅምን የሚያጎናጽፉ ታዳሽ ኃይሎች፣ የኃይል ማጠራቀሚያዎችና ሌሎች ቴክኖሎጂዎች በእጅጉ አስፈላጊ ይሆናሉ እንደማለት ነው።
በኢምፔሪያል ኮሌጅ ኦፍ ለንደን ግረንታ የአየር ንብረት ለውጥ ተቋም ውስጥ በከፍተኛ ተመራማሪነት የሚሰሩት አጃይ ጋምቢር ሁለት የኃይል ምንጮች የላቀ ምርታ እያሳዩ እንደሆነ አመላክተዋል።
የፀሐይ ኃይልን ወደ ኤሌክትሪክ ቀያሪ ጣቢያና የነፋስ ማዳወሪያ ወይም ተርባይን፣ እነዚህ በአሁኑ ሰዓት በፍጥነት ወደ ኃይል ስርዓቱ እየሰረጹ ይገኛሉ። ዋጋቸውም በፍጥነት እየወረደ ይገኛል። ስለሆነም ከዝቅተኛ ካርን ጋር በተገናኘ ተስፋ የሚጣል አለባቸው እንደሆኑ እያስመሰከሩ ነው።
ኃይል ለረጅም ጊዜ ከማጠራቀም ጋር በተያያዘ ግን አሁንም ተግዳሮቶች አሉ። ላውራ ዲያዝ በድጋሚ።
ለምሳሌ የሊቲየም ባትሪዎችን በተመለከተ ትልቅ እመርታ አሳይተናል። ከአስር ዓመታት በተሻገረው ጊዜ ውስጥ በመኪኖች ገበያ ምክንያት የሊቲየም ዋጋ በ80% እና በ85% ገደማ ቀንሷል።
አጃይ ጋምቢርም የሚያክሉት አላቸው።
አገራት በክረምት ወራት የሚያስፈልጋቸውን ኤሌክትሪሲቲ ለማጠራቀም የሚችሉ በዋጋቸውም ሆነ በግዝፈታቸው በቂ የሆኑ ባትሪዎችን ማግኘት አይቻልም። በዚያ ላይ ደግሞ ለረጅም ጊዜ የሚቆይ የኃይል ቋትንም ታሳቢ ማድረግ ያስፈልጋል። ይህንን ውሃን መሰረት ባደረገው ኃይል ላይ እናያለን። ሌሎች የተፈጠሩ ወይንም እየተሰሩ ያሉ ቴክኖሎጂዎችም አሉን። ከኃይል ማቆር ጋር በተገናኘ ትልቅ ሚና የሚኖረው ሃይድሮጅን ነው።
የ2021 የአየር ንብረት ለውጥ ኮንፈረንስ በዚህ በጎርጎሳውያኑ ህዳር ወር በግላስኮ ስኮትላንድ በመድረግ ላይ ይገኛል።
የጋቢና ቤ አድማጭ ተመልካቾች፣ የማክሰኞ ምሽት ህዳር 32014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። በጀመርነው በፋንታሁን ሸዋንቆጮ ዘፈን እንድትዝናኑ እየጋበዝን የምንሰናበታችሁ ኤደን ገረመው በመስተንግደው፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነው። አብራችሁን ስለነበራችሁ እናመሰግናለን። ደህና ደሩ።
I'm not afraid.